ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን በኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋ ያሌ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ቅዱሳት መጻሕፍትን መለየት እንዴት ተቻለ በሚል ርዕስ ላይ ተመሰረተ ነው። ዛሬ የዚህን ሐሳብ የመጀመሪያውን ክፍል አካፍላለሁ። በራእይ መጽሐፍ ምዕራፍ 5 ከቁጥር 6 እስከ 10 ላይ የእግዚአብሔር ቃል እንዲህ ይላል። በዙፋኑና በአራቱ እንስሶች መካከልም በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። ሰባትም ቀንዶችና ሰባት ዓይኖች ነበሩት። ነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋን ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋይተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ ያሉ አዲስን ቅኔ ይዘምራሉ ይላል። በተለይም በዚህ ክፍል ላይ ከቁጥር 9 እስከ 10 መጽሐፉን ትወስድ ዘንድ ማኅተሞቹን ትፈታ ዘንድ ይገባሃል ካለ በኋላ ምክንያት ይሰጣል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግሃቸው፣ በምድርም ላይ ይነግሳሉ ያሉ አዲስን ቅኔ ይዘምራሉ ይላል። መመልከት። ውድ አድማጮች መጽሐፍ ቅዱስ የምንለው መጽሐፍ ስንት መጽሐፍትን ያካተተውን መጽሐፍ ነው የሚለው መሰረታዊ ጥያቄ በተለያዩ ጊዜያቶች ሲነሳ የኖረ ጥያቄ ነው። ብሉይ ኪዳንን ከእግዚአብሔር ባደራ የተቀበሉት አይሁዳውያን ናቸው። ሐዋርያው ጳውሎስ በሮሜ ምዕራፍ 3 ቁጥር 2 ላይ አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው በማለት አይሁዳውያን የእግዚአብሔር ቃላትን ባደራ የተቀበሉ መሆናቸውን ያሳያል። የአዲስ ኪዳን ቤተክርስቲያን የብሉይ ኪዳንን የተቀበለችው ከነዚህ ከአይሁዳውያን እንደሆነ መዘንጋት የለበትም። አይሁዳውያን ቅዱሳት መጽሐፍት ብለው የሚጠቅሷቸውን የብሉይ ኪዳን መጽሐፍትን ስንመለከት በአምስት መደብ ይከፍሏቸዋል። እነዚህ መጽሐፍቶች እያንዳንዳቸው ሲቆጠሩ 39 ብቻ ናቸው። በመጀመሪያው ምድብ ውስጥ የሚያካትቷቸው ቶራ በሚለው ምድብ ውስጥ የሚያካትቱት አምስቱን የሙሴን መጽሐፍቶች እንደሆነ እንመለከታለን። በእነዚህ መደብ ውስጥ ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቅና ዘዳግም ይገኙበታል። በሁለተኛ ክፍል የሚመደቡት ነቢይም ወይም ደግሞ ነቢያት የሚሏቸውን ሲሆን በእነዚህ ምድብ ውስጥ አይሁዳውያኖቹ የሚከቷቸው መጽሐፈ ኢያሱን፣ መሳፍንትን፣ አንደኛና ሁለተኛ ሳሙኤልን በአንድ ላይ፣ አንደኛውና ሁለተኛውን መጽሐፈ ነገሥትን በአንድ ላይ፣ ኢሳይያስን፣ ኤርምያስን፣ ሕዝቅኤልና 12ቱን ነቢያትን ጨምሮ በነቢያት መጽሐፍት ውስጥ ይመድቧቸዋል። በሶስተኛው መደብ ውስጥ ኬቱቪም ወይንም ጽሑፎች የሚሏቸው ሲሆኑ እነዚህን ደግሞ ሲፎሬ ኢሜት ወይም የእውነት መጽሐፍት የሚሏቸው መጽሐፍቶች ናቸው። በእነዚህ ምድብ ውስጥ መዝሙረ ዳዊት፣ ምሳሌና ኢዮብን ያካትታሉ። በአራተኛው ምድብ ውስጥ አይሁዳውያኖቹ የሚከቷቸው ሐሜሽ መጊሎት ወይም አምስት ጥቅልሎች የሚሏቸው ሲሆኑ በእነዚህ ምድብ ውስጥ መሐሌ መሐሌን እንደዚሁም መጽሐፈ ሩትን፣ ሰቆቃወ ኤርምያስን፣ መክብብና መጽሐፈ አስቴርን ይመድባሉ። መጨረሻም ሌሎች ጽሑፎች ተብለው የሚመደቡት ትንቢተ ዳንኤል፣ ዕዝራ 1 እና 2 ነህምያ በዕዝራ ውስጥ አካተው ማለት ነው። ከዚያም አንደኛ እና ሁለተኛ ዜና መዋዕልን ይጨምራሉ። እነዚህ አይሁዳውያኖች መጽሐፍቶች በአጠቃላይ ሲቆጠሩ ወደ 39 ሆናሉ። እዚህ ላይ መረዳት የሚኖርብን ትልቅ ነገር አለ። አይሁዳውያን ከባቢሎን ምርኮ ከመጡ በኋላ ሲመለሱ የሚናገሩት የዕለት ተዕለት መግባቢያ ቋንቋቸው በአብዛኛው የአረማይክ ቋንቋ ነበር። አይሁዳውያኖቹ በግሪክ ኃይለ ስር ከወደቁ በኋላ ግሪክኛን ተመረው ጉራማይሌ ቋንቋን፣ ግሪክን መናገርን፣ አረማይክ መናገርን እስኪለምዱ ድረስ በአብዛኛው ከባቢሎን እንደመጡ ሲናገሩ የቆዩት በአረማይክ ቋንቋ ነው። ከጥቂት ሰዎች በስተቀር ብሉይ ኪዳን የተጻፈበትን የዕብራይስቱን ቋንቋ በአብዛኛዎቹ አይሁዳውያኖች ሊሰሙትም ወይም ሊያነቡትም እንደማይችሉ ታሪክ ያሳየናል። በዚህ ጊዜ በዕብራይስጥ የተጻፈውን ብሉይ ኪዳንን ህዝቡ በመርኮ ዘመን በለመደው በአረማይክ ቋንቋ የተተረጎመለት የእግዚአብሔርን ቃል ሲሰማ እንደኖረ ታሪክ ይናገራል። እንዲህ በመሰለ መንገድ የሚሰሙትን የእግዚአብሔር ቃል አይሁዳውያኖቹ ታርጉም በማለት ይጠሩታል። በአማርኛው ትርጉም የምንለው ቃል ከዚህ ቃል ጋር የሚያያዝ ባህሪ ያለው ደራ በጣም በአማርኛ ቋንቋ ውስጥ በርካታ የአረማይክ ቋንቋዎች እንደሚገኙ እናውቃለን። አንዱ ለምሳሌ ስቀለው የሚለው ጌታ ኢየሱስ ክርስቶስን ስቀለው ስቀለው ብለው አይሁዶቹ ሲናገሩ በአረማይክ ቋንቋ እንደተናገሩ የመጽሐፍ ቅዱስ ተማሪዎች ያሳያሉ። እንግዲህ ስንመለከት ጌታችን ኢየሱስ ክርስቶስ ራሱ እንኳን በመከራው ጊዜ በመስቀል ላይ ያለ የጸለየው በአረማይክ ቋንቋ እንደሆነ ነበር የምንመለከተው። አንዳንድ ሰዎች ሃይማኖትን ከቋንቋ ጋር በማያያዝ ጭፍንና ግትር አቋምን ያሳያሉ። ቋንቋ መግቢያ ባያ ነው። የቋንቋ ዋጋው ሰዎች ተግባብተው እንዲኖሩ መርዳቱ ላይ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ስለሆነ መንፈሳዊ ነገር የሚያምረው በዕብራይስጥ ብቻ ነው ማለት አያስኬድም። በለመድነው ቋንቋ ነገር ሁሉ ሲነገር ይጠማል፣ ይጣፍጣል። ይሄ የታወቀ ነገር ነው። በተለይም ልብን የሚነካ የሚቀድሰውን መንፈሳዊ ነገር የሰማን የተቀበልን ባደግንበት ቋንቋ ስንሰማው ብዙ ትዝታዎች ይቀሰቅሳል። ታሪካዊና ባህላዊ ሴቶቻችንን ያዘ የቅርስ ማህደር ስለሚሆን ያ ቋንቋ ውበቱን ለቋንቋው ባለቤቶች ትልቅ ጥቅም አለው። ከብዙ ጊዜ በኋላ እንኳን ውበቱን ለዛውን የማይደበዝዝ የማይጠፋ ሆኖ የሚታየው ያደግንበትን ነገር ሁሉ ትዝታ ይዞ ቀስቀሽ በመሆኑ በዚያ ቋንቋ የሚገኘውን ጥቅም ከፍ ያደርግልናል። እግዚአብሔር የተመሰገነ ይሁን። ይህ የሆነው ቋንቋው ለመንፈሳዊ ነገር ለእግዚአብሔር እውነት ጣዕም ሰጪ ስለሆነ አይደለም። ሌሎችም ሰዎች እንዲሁ በቋንቋቸው የእግዚአብሔር ነገር ጥሟቸው የእግዚአብሔርን ነገር ወደው ይኖራሉ። እነዚህ ነገሮች በጣም ልብ ብለን መመልከት ይኖርብናል። ስለዚህ ይህ የሆነው የቋንቋው ቋንቋው ለመንፈሳዊ ነገር ለእግዚአብሔር ነገር ጣዕም ሰጪ ወይም ውበት ሰጪ ነው ብሎ ማለት ጠባብን የሆነ አስተሳሰብ እንዳመጣ መጠንቀቅ ይኖርብናል። አይሁዳውያኑም በባቢሎን ምርኮኛ ሆኖ በኖሩባቸው ዘመናት የብሉይ ኪዳን መጽሐፍቶቻቸውን በትርጉም መስማታቸው እንደ ነውርና ጉድለት ሆኖ አልተወሰደም። መንፈሳዊ ጣዕምም እንዳጡም አልተነገረም። የምርኮ ቋንቋን በመናቅ በአረማይክ ቋንቋ መናገራቸውን እንደ ነውርም አልታየባቸውም። የብሉይ መጽሐፍት ሁሉ ስለ እኔ ይናገራሉ ያለው ጌታ ከሰማዩ አባቱ ጋር የሰው ልጆችን የዋጀበትን የመከራውን ሰዓት በባቢሎን ቋንቋ መጸለዩን መርሳት የለብንም። ይህ ልባችንን ሁሉ የሚያርም ከቋንቋ አንጻር ያለን ጠባብ አስተሳሰብ የሚያስጥል ትልቅ ታሪካዊ እውነት ነው የተካሄደው። እግዚአብሔር አይሁዳውያንን በቀጣትም ሆነ በተለያዩ ምክንያቶች ጠባብ ሆነው ከሚኖሩበት ባህላቸውና ቋንቋቸው እያወጣ ያኖራቸው በምክንያት እንደሆነ በአስተዋይ የሆነ መጽሐፍ ቅዱስ መምህራን ይናገራሉ። አባቶቻቸው እግዚአብሔር በተስፋ ቃል በሰጣቸው ምድር እንደ ስደተኛ ሆነው እንደኖሩ ይታመናል። አብርሃም፣ ይስሐቅ፣ ያዕቆብ በተስፋ ቃል ያገኙትን ምድር መጻተኛ ሆነው እንደኖሩ እየደጋገሙ ይናገሩ ነበር። እምነታቸው በሰማያዊ ተስፋ የሚያኖር እንጂ በምድራዊ በረከት ሰማያዊን ተስፋ እንዲረሱ የሚያደርግ እንዳልነበረ እናያለን። ተስፋቸው ሰማያዊ መጪውንና ሩቁን ተመልካች ያደረገ እንጂ በለት ለት ህይወታቸው በሚያገኙት በረከት ሃይማኖታቸው የተመሰረተ አልነበረም። ስደተኛ መጻተኛ እንደሆኑ ያምኑ ነበር። አይሁዳውያን የብቻቸው አድርገው ሊያስቀሯቸው የነበሯቸውን መጽሐፍቶች እግዚአብሔር በስደት አገር በመርኮ አገር በአረማይክ ቋንቋ እንዲሰሙት ብቻ ሳይሆን በዚያም ቋንቋ እንዲተረጎም መደረጉ በአዛብም የእግዚአብሔር ሁነት እንዲሰሙ አምላክ ማቀዱን ያሳያል። ጠባብ ሆኖ ታጥረው ከኖሩበት በከቋንቋ ክልል ውስጥ አውጥቶ ከናካቴው የግሪክኛንም ቋንቋ ሁሉ የአዲስ ኪዳን መተላለፊያ ሁሉ እንዳደረገ መርሳት የለብንም። ይብቻ ሳይሆን ውድ ወገኖቼ ከዚህ የተምንማረው የወንጌል አደራ የተቀበሉት የጌታ ሐዋርያት አዲስ ኪዳንን ያስተማሩትና የጻፉት በአብዛኛው በግሪክ ቋንቋ እንደነበር የሚካድ አይደለም። እንግዲህ ከላይ እንዳየነው እንደተመረከትነው አይሁዳውያኑ የብሉይ ኪዳንን መጽሐፍ ሲያነቡም ሆነ ሲጠቅሱ የሚታዩት ትርጉም ወይም ታርጉም የሚሉትን በዕብራይስጥኛ የተጻፈውን ቃል ሳይሆን በሰባው ሊቃናት የተተረጎመውን የግሪክኛ ትርጉም መጠቀማቸውን መርሳት የለብንም። ስለዚህ እግዚአብሔር በአረማይክ ቋንቋ ብቻ አይደለም በዕብራይስጥ የተጀመረው መንፈሳዊ እውነት በአረማይክ ቋንቋ ከአረማይክም አልፎ ደግሞ በግሪክ ከናካቴው ጌታችን በደሙ የመረቀው ኪዳን የክርስትና እምነት የተስፋፋበት የግሪክ ቋንቋ መሆኑን መርሳት የለብንም። ሰባ ሊቃናት የሚባለው ትርጉም ከጌታችን ልደት በፊት የብሉይ ኪዳን መጽሐፍት ወደ ግሪክኛ የተተረጎመው መጽሐፍት መጠሪያ ስም ነው። ሰባ ሊቃናት የተባለበት ምክንያት ታሪክ እንደሚነግረን መጽሐፍቱን ከዕብራይስጥ ወደ ግሪክ የተረጎሙት ሰባ የሆኑ አይሁዳውያን እንደነበሩ ስለሚታመን ነው። በአዲስ ኪዳን ወንጌላትም ሆነ በሐዋርያት መልእክቶች ውስጥ ተጠቅሶ የምናየው የብሉይ ኪዳን ጥቅስ በሙሉ ከግሪኩ ትርጉም ከሰባው ሊቃናት የተወሰደ ነው። በትርጉም ከአረማይክ ወይንም ደግሞ ከዕብራይስጥ እንዳልሆነ መመልከት አለብን። ስለዚህ በአዲስ ኪዳን በሐዋርያት ወንጌል ሲስፋፋ በጽሑፍም በቃልም በነበረበት ዘመን የግሪክኛ ቋንቋ የእምነትና የሃይማኖት በተለይም የክርስትና እምነት ማስፋፊያ እንደሆነ እናያለን። ከጌታችንም ልደት በፊት ቀደም ብሎም ሰባ ሊቃናት በግሪክኛ መተርጎሙ ለዚህ ነገር ዝግጁ የሚያደርገ ነገር በታሪክ እግዚአብሔር እንዳደረገ እናያለን። ለምን? ወንጌል ለፍጥረት ሁሉ የሚሰበክ ነውና። ይህ ምን ያስተምረናል? አንድ ጊዜ አንድ ሰው በላቲን አሜሪካን ሚስዮናዊ ሆኖ ሲያገለግል በነበረበት ጊዜ በመንገድ ላይ ለሚያገኛቸው ሰዎች በእንግሊዝኛ የተጻፈ የመጽሐፍ ቅዱስ መልእክቶችን ለሰዎች ያደል እንደነበር ታሪክ መጽሐፍ ሳነብ ያየው ታሪክ ትዝ ይለኛል። ይህንን እያደረገ በነበረበት ወቅት ላንድ የስፓኒሽ ተናጋሪ ሰው እንዲያነበው በእንግሊዝኛ ቋንቋ የተጻፈውን ጽሑፍ ይሰጠዋል። ሰውየውም ጽሑፉን እያየ ይህ የሰጠኝ ጽሑፍ ምንድን ነው በማለት ሲጠይቀው የእግዚአብሔር ቃል ነው ይለዋል። ይህ እግዚአብሔር የማን እግዚአብሔር ነው በማለት ይጠይቀዋል። የኔን ቋንቋ የማያውቅ ይህ እግዚአብሔር የኔ አምላክ አይደለም ይለዋል። ከዚህ ሁኔታ ትልቅ ትምህርት የተማረው ይህ ሚስዮናዊ ሰው በሰማው ንግግር በመነካት ሚስዮናዊነቱን ትቶ ወደ አሜሪካን ሀገር በመምጣት የእግዚአብሔር ቃል በዓለም ላይ ባሉ ቋንቋዎች ሁሉ እንዲተረጎም ለማድረግ የሚያስችል ስራ ለመስራት ጀመረ። ዛሬ በዓለም ሁሉ በሰዎች ቋንቋ መጽሐፍ ቅዱስ የሚተረጉሙ በቋንቋና በተለያየ ሙያ የተካኑ በርካታ ሰዎችን ያሰባሰበ ዊክሊፍ የተባለውን ትልቅ የትርጉም ማዕከል እንዲከፍት ምክንያት ሆነ። የዚህ ድርጅት ዋና ማዕከሉ በቴክሳስ ይገኛል። ይህ ድርጅት በዓለም ዙሪያ ፊደልና የጽሑፍ ህግ በሌላቸው ህዝቦች መካከል ሚስዮናውያኖችን እየላከ የቋንቋ ችሎታቸውን እያጠኑ ሰዎችን ቋንቋ እያጠኑ ፊደል እየፈጠሩ መጽሐፍ ቅዱስ በሰዎች ቋንቋ እንዲተላለፍ ያደርጋል። በኢትዮጵያ የነንም ስራ በመስራት ላይ ይገኛል። እግዚአብሔር በምድር ላይ ያሉትን ቋንቋዎች ሁሉ እንዲናገሩ ለሰው ልጆች ያስቻላቸው አምላክ ነው። ክብር ለእግዚአብሔር ይሁን። የኛን ቋንቋ ብቻ ቅዱስ ቋንቋ በማድረግ መመጻደቅና መኮራራት ለአይሁድ ህዝብ እንኳን ያልጠቀመ ጉራ ነው። ቋንቋ ለክርስትና ሃይማኖት ትልቅ ሀብት ነው። በተለያዩ ቋንቋዎች የእግዚአብሔር ቃል መነገሩ ሃይማኖትን የሚያሳድግና የሚያጠናክር ትልቅ ብልጽግናን ያመጣል። ያለኛ ቋንቋ ክርስትና አያምር ማለት የጭፍነነትና የልብ ጠባብነት ውጤት ነው። እግዚአብሔር እኛንም ዛሬ የሚናገረን በጥንት ቋንቋ ሳይሆን በሚገባን ቋንቋ ነው። እግዚአብሔር በሚገባን ቋንቋ ይናገረናል እንጂ በማይገባን ቋንቋ አይናገረንም። ወንጌልን ለፍጥረት ሁሉ በዕብራይስጥ ቋንቋ ስበኩ አልተባልንም፣ በቋንቋቸው ስበኩን የተባልነው። እንግዲህ በበዓለ ሃምሳ ዕለት የወረደው መንፈስ ቅዱስ በምድር ሁሉ ያሉትን የሰዎችን ቋንቋ በወንጌል ቀድሶ የሰማይና የምድር አምላክ የሚመሰገንበትና የሚወደስበት ቋንቋ ሊያደርግ እንደቻለናል። ስለዚህ የመጀመሪያይቱ ቤተክርስቲያን ስትመሰረት የወረደው የበዓለ ሃምሳው መንፈስ ቅዱስ በሰሜን አፍሪካ፣ በአውሮፓ፣ በኤዥያ ያሉ ሰዎች የሚናገሩአቸው ቋንቋዎች ሁሉ ያናገረበት ምስጢር የክርስትና ህይወት የክርስትና መልኩ በብዙ ቋንቋ የሚተላለፍ ወንጌል እንደሆነ ከመሰረቱ ካጀማመሩ እግዚአብሔር ያሳየበትን ሁኔታ እናያለን። ይህን ቋንቋ የሰጠው መንፈስ ቅዱስ ነው። ስለዚህ እግዚአብሔር ቃል የተጻፈባቸው የጥንት ቋንቋዎች ቃሉን የምናገለግል ሰዎች ሁሉ ልናጠናቸው የሚገቡ ናቸው። ጥርት ያለ መንፈሳዊ መረዳት እንዲኖረን በጥንት ቋንቋ የተጻፉትን በዘመኑ ቋንቋ ሲተረጎሙ ትርጉማቸውን እንዳይስቱ ላለው ደግሞ ለአሁኑ ትውልድም ደግሞ ግራ የተጋባ መልእክትን እንዳስተላልፉ እነዚህን ሁኔታዎች በጥንቃቄ የጥንቱን ቋንቋ ያጠኑ በብዙ ትጋት የትርጉም ስራ የሚሰሩ ሰዎችን እግዚአብሔር በምድር ላይ ማስነሳቱ እጅግ ትልቅ ጸጋ ነው ለቤተክርስቲያን። ስለዚህ ይህንን በማድረግ ክርስቲያን አገልጋዮቹን ሁሉ የወንጌል አስተማሪዎች ሁሉ የመጽሐፍ ቅዱስ ቋንቋዎች የተጻፉባቸውን ቋንቋዎች አክብረው አላደለም በጥናት በጥንቃቄ ሊመለከቱ ይገባል። ለምን? የእግዚአብሔር ቃላቶች የእግዚአብሔር እውነቶች በእነዚህ ቋንቋዎች ውስጥ የተገኙት ችላ ይባሉ ማለት ነው። የብሉይ ኪዳን መጽሐፍትን በግሪክ የሚያነቡ አይሁዳውያኖች የሰባውን ሊቃናት ነበር የሚጠቀሙት። እንደ ተመለከት ነው የሰባው ሊቃናት የተተረጎሙበትን ታሪካዊ ሁኔታ መርሳት የለብንም። አይሁዳውያኑ በአዲስ ኪዳን ዘመን ያሏቸው እነዚህ መጽሐፍቶች በብሉይ ኪዳን የነበሯቸው መጽሐፍቶች ኢቫንጀሊካሎች የሚቀበሏቸው በሙሉ ያዘ ነው። ልብ ማለት ያለብን የብሉይ ኪዳን ባለቤቶችና ደራ ተቀባዮች ክርስቲያኖች እንዳልሆኑ መረዳት ተገቢ ነው። ብሉይ ኪዳን ከክርስቶስ ልደት በፊት ነው ተጽፎ ያለቀው። የመጨረሻው የብሉይ ኪዳን መጽሐፍ ትንቢተ ሚልክያስ የተጻፈው የኢየሩሳሌም ቅጥር መሰራት ከተጀመረ በኋላ በ433 ዓመተ ምህረት አካባቢ ነው። አይሁዳውያን ይጠቀሙባቸው የነበሩትን የብሉይ ኪዳን መጽሐፍትን አንድም ነገር የጎደላቸው ሆኖ ታይቶም ሆነ ታስቦ አይታወቅም። መጽሐፍቶቻቸው ሙሉ ናቸው። ጌታ የጎደላቸው ነገር እንዳለ አድርጎ አልተናገረም። ሐዋርያቱም እንደዚያው። እግዚአብሔር ይመስገን። አይሁዳውያኖቹ በተቀበሏቸው መጽሐፍት ላይ ተጨምረው 80 አሃዱ የሚባለውን ስም ያስገኙት ተጨማሪ መጽሐፍቶች ያካተተውን ሴፕቱዋጀንት የተባለውን ብሉይ ኪዳንን ከዕብራይስጥ ወደ ግሪክ በተተረጎመ ጊዜ ነበር። ይህ የብሉይ ኪዳን የግሪክኛ ትርጉም ተጻፈ ተብሎ የሚታመነው በ3ኛው ምዕተ ዓለም ገደማ ላይ ነው። በዚህ ጊዜ እንግዲህ ይሄ ማለት ከክርስቶስ ልደት በፊት ማለት ነው። በዚህ ጊዜ የሴፕቱዋጀንት ማለትም የሰባው ሊቃናት ቅጂ ሆነው ለመጀመሪያ ጊዜ ቀረቡት መጽሐፍቶች በአንድ ጊዜ አልተተረጎመም። ሰባው ሊቃናት የመጀመሪያዎቹ መጽሐፍቶች የሙሴ መጽሐፍት ነበሩ። በታሪክ እንደሚነገረው በግብጽ ምድር በአሌክዛንድሪያ ይኖር የነበረ ንጉስ መጽሐፍቶችን የመሰብሰብ ላይብረሪ የማበጀት መጽሐፍት መደብ መጽሐፍት ማጠራቀምና ማሰባሰብ በጀመረበት ጊዜ የመጽሐፍ ቅዱስ የብሉይ ኪዳን መጽሐፍቶችም እንዲተረጎሙ በሱ ትእዛዝ ነው የተደረገው የሚባል ታሪካዊ ትረካዎች አሉ። እንግዲህ ሌሎቹ ትርጉሞች ከሙሴ አምስቱ መጽሐፍቶች በኋላ የቀሩት ትርጉሞች የእግዚአብሔር ታሪክ ጻፊዎች እንደሚናገሩት ከጌታችን ልደት በፊት በ50 ዓመት ዓለም ገደማ እንደ ተተረጎሙ ይታመናል። በአዲስ ኪዳን ዘመን የነበሩት አብዛኛዎቹ አይሁዳውያን የአረብ ቋንቋ ከላይ እንዳልኩት የግሪክ ቋንቋ ከብራይስቱ ይልቅ ይቀናቸው ነበር። ከዚህ የተነሳ ብሉይ ኪዳን እምነታቸውን ይሰሙና ይገልጡ የነበሩት በአረብ ቋንቋና በግሪክ ቋንቋ ነበር። ጌታችን ራሱ ቀደም እንዳልኩት በቀራንዮ መስቀል ላይ መከራ እየተቀበለ ሳለ ወደ አባቱ ኤሎሄ ኤሎሄ ላማ ሰበቅታኒ ይያለ የለመነው በአረማይክ ቋንቋ ነው። በእና አብርሃም በእና ይስሐቅ በእና ያዕቆብ ቋንቋ ብሉይ ኪዳን ሙነ ሙሴ በጻፉበት ቋንቋ አይደለም የጸለየው። አይሁዳውያኖቹ ተማርከው በነበሩበት በመርኮ ዘመናቸው የተማሩትን የባቢሎንን ቋንቋ ነው ተጠቅመው የጸለየው። ስለዚህ አንድ ቋንቋ የባቢሎን ቋንቋ ስለሆነ ከእግዚአብሔር ጋር መነጋገር አይደለም ብለን ልናረክሰው እንዳንችል ይህ የእግዚአብሔር ቃል ያሳየናል። ስለዚህ እነዚህን ሁኔታዎች እንመለከታለን። ከዚህ ሁኔታ የተነሳ ነበር ሐዋርያቶቹ ወንጌላትን የሐዋርያት ሥራና ሌሎችንም አዲስ ኪዳን መጻሕፍቶች በግሪክ ቋንቋ ሊጽፉ የቻሉት። ቋንቋ ዩቲሊቴሪያን በሆነ ወይም በጥቅም መልክ በሚያመጣው ጥቅም ነው የሚታየው ማለት ነው። የአይሁዳውያን ቋንቋ ይቀናቸው ስለነበረ የጌታ የግሪክ ቋንቋ ይቀናቸው ስለነበረ የጌታ ሐዋርያቶች የጌታ በጽሑፎቻቸውም ሲጠቅሱ ሲናገሩም የግሪኩን ቋንቋ ይጠቀሙ ነበረ። ትርጉም ሴፕቷጀንቱን በትምህርታቸውም በግሪክኛ ይናገሩ ነበረ። ጽሑፎቻቸውም በግሪክ ያስተላልፉ ነበረ። እነዚህን ሁኔታዎች መገንዘብ ይኖርብናል። በአዲስ ኪዳን ዘመን የዕብራይስጥ ቋንቋ ሙሉ በሙሉ ተረስቷል ማለት አይደለም። ሰዎቹ በአዲስ ኪዳን የነበሩት ጉራማይሌ ቋንቋ ይናገሩ ነበር። ጌታችን በተሰቀለበት መስዓት ራሱ ከላይ እንዳየነው በራሱም የጸለየው ብቻ ሳይሆን በመስቀሉ ላይ የተጻፈው በሮማይስጥ፣ በግሪክ፣ በዕብራይስጥ በሶስት ቋንቋዎች ነበር መስቀሉ ላይ የተጻፈው መልእክት ጲላጦስ ያጻፈው። ጌታችን በተሰቀለበት መስቀል ላይ የነበረው ጽሑፍ እነዚህ ሶስት ቋንቋዎች ይኖሩበት ምክንያት በአካባቢው ቋንቋዎቹ ስለሚነገሩ ነው። ማርያም ከሞት የተነሳውን ጌታ ባወቀችበት ጊዜ ረቡን ያለችው በዕብራይስጥ ቋንቋ ነው። አረማይክ ቋንቋ ብቻ አይደለም ተናገረው። ጳውሎስ በዕብራይስጥ ቋንቋ መናገር የሚችል ሰው ነበር። ጌታችን ክርስቶስ የክርስቶስ ኢየሱስ ተከታዮቹን ሲያሳድድ ጳውሎስን በድንቅ ተአምራት በተገናኘው ጊዜ በሐዋርያት ሥራ ምዕራፍ 26 ቁጥር 14 ላይ ጌታ ኢየሱስ ሞቶ የተነሳው ጌታ ጳውሎስን ያናገረው በዕብራይስጥ ቋንቋ ነው። ምን ያሳየናል? የዕብራይስጥኛ ቋንቋ በአዲስ ኪዳን እንዳልሞተም እንመለከታለን። ስለዚህ መንፈሳዊ ነገር በተለያዩ ቋንቋዎች መነገሩ በጣም የሚጠቅም ነገር አለው። በርካታ የአዲስ ኪዳን መምህራን እንደሚናገሩት የግሪክ ቋንቋ ለወንጌል መስፋፋት ልዩ መስተዋጽኦን እንዳስገኘ ይታመናል። የግሪክኛ ቋንቋ ውስብስብነቱ፣ አንድን ነገር ለመግለጽ ያለው ጥራቱ ለወንጌል ስርጭት በጣም ምቹ ሆኗል የሚል አመለካከት አለ። የክርስትናን እምነት በጽኑ ስንመለከት በመጽሐፍት ላይ የቆመ እምነት ነው። ቅዱሳት መጽሐፍት የሃይማኖታችን ምንጭ ናቸው። ይሄንን መርሳት የለብንም። እነዚህ መጽሐፍት ቅዱስ የሆነውን እውነት የሚያስተላልፉባቸው ቋንቋዎች ግን በርካታ ናቸው። ቋንቋዎቹን ለቅዱሳን መጽሐፍት ማስተላለፊያ ብቁ የሚያደርጋቸው በዚያ ቋንቋ ቅዱስ የሆነ የእግዚአብሔር እውነት መተላለፉ ነው። አንድን ቋንቋ የተቀደሰም ሆነ የረከሰ የሚያደርገው በዚያ ቋንቋ የሚተላለፈው ሐሳብ ነው። እግዚአብሔር የተጠቀመባቸውን ቋንቋዎች ሁሉ ሰይጣንም እርኩሳን መናፍስትም ተጠቅሞባቸዋል። በቋንቋ ውስጥ ያለው እውነት ምንድነው በማለት በይዘቱ ቋንቋን እንመለከታለን እንጂ አንድን ቋንቋ እኛ ስለወደድነው ብቻ ቅዱስ ቋንቋ ነው በማለት ሌሎችን ቋንቋዎች ማራከስ ወይም ዋጋቸው ማሳጣት ወይም ዝቅ ማድረግ አንችልም። ቋንቋ የቅዱስ ነገርም ሆነ የርኩስ ነገር ማስተላለፊያ ሆኖ በጥቅም ላይ ይውላል። ይህ የሚያሳየን የክርስትና እምነት ክብሩና ውበቱ ያለው በአንድ ቋንቋ ውስጥ በሚያስተላልፈው እውነት ላይ ብቻ ብቻ መሆኑን እንመለከታለን። ያ ዑነት በምን ቋንቋ ተነገረ አይደለም ጉዳዩ። ባንድ በተለመደ በተወደደ ቋንቋ መንፈሳዊ ነገር መነገሩ በዚያ ቋንቋ የተነገረው ነገር ዑነት ወይንም ሐሰት የሚያደርግ ነገር በቋንቋ ውስጥ የለም። የሃይማኖት ውበትና ክብር ያለው ዑነት ከሆነ ነገር ጋር ብቻ ነው። ሐዋርያው ጳውሎስ እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህናስ ወይም እንደሚንሽዋሽዋ ጸናጸል ሆኛለሁ። እግዚአብሔር ያሳያችሁ ውድ ወገኖቼ፣ መላእክቶች በሚናገሩት ልሳን ሰው ተናግሮ ፍቅር ባይኖረው ያ የተናገረበት ቋንቋ የመላእክት ስለሆነ ልዩ ነው የተቀደሰ ነው ሊባል እንደማይችል ይነግረናል። ኮንቴንቱ ውስጡ ጥላቻ ካለው ውስጡ በውስጡ ያለው ነገር የፍቅር ተቃራኒ የሆነ ነገር ካለው ጳውሎስ ምን ይላል በዚህ ቦታ ላይ? እንደሚንሽዋሽዋ ናስ ወይም እንደም ጸናጽል ሆኛለሁ ብሎ ይላል። ይህ ማለት ሰዎች ባደጉበት በለመዱበት ቋንቋ መንፈሳዊ ነገርን ሲሰሙ ሲጸልዩ ሲያዜሙ ለቋንቋው ባለቤቶች የሚያመጣውን ጥቅም ማቃለል አይደለም። ይሁን እንጂ እኛ ባለም ባለመድነው ቋንቋ ሰዎች ወደ ፈጣሪያቸው ሲጸልዩ ሲዘምሩ የኛ ብቻ ልዩ ነው ማለት ያጽናፈ ዓለሙን ፈጣሪ የሰጋ ለባሹን ሁሉ አምላክ ጌታ እግዚአብሔርን ማሳነስ ነው። ከላይ በመግቢያ ላይ ውድ አድማጮች እንዳሳየኋችሁ እግዚአብሔር አምላካችን ለሰው ልጆች የሰጣቸውን ቋንቋዎች ብቻ አይደለም እንመለከተው፣ ጌታ ኢየሱስ ሰዎችን የሚያዋጃቸው ከነገድ ከቋንቋ ከወገን ሁሉ ዋጭቶ አንዳንዱን ንጉስ አንዳንዱን ተራ ህዝብ አይደለም ያረጋው፣ ከሁሉም ቋንቋና ነገድ የመጡትን ለአምላካችን መንግስትና ካህናት ያደርጋቸው። እግዚአብሔር የተመሰገነ የሰማችሁትን ሁሉ ለደህንነት ያድርግላችሁ በጌታ በኢየሱስ ክርስቶስ ስም።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን